ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት ኦርግ በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 15 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ጥቅምት 15 ቀን 692 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በቅድሚያ ጠማማ ዛፍ ካደገ አይቀናም በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ከዚያም ከዚህ ቀደም በፍኖተ ዴሞክራሲ ተላልፎ የነበረ አንድ ሐተታ አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
የወሎ ህዝብ በኮሎኔሉ በሚመራው የኦነግ ኦህዴድ አገዛዝና በወያኔ ጥምረት ማንነቱን እያጣ ነው። መከላከያ ከወያኔ ጋር ጦርነት ገጥሞ የማያውቅ ሲሆን አንዳንዴ ለማጥቃት ሲሞክርም አፈግፍጎ እንዲወጣ እንደሚታዘዝ ከስፍራ የደረሰን ዜና ይገልጻል። ሁኔታው በብርሃኑ ጁላና ሌሎችም ጀነራሎች ተብዮች በኦነግ ቁጥጥር ስር እንዳሉ ይመሰክራል ተብሏል። የመከላከያ ሚኒስቴር የትግራይ ተወላጅ ተደርጎ በወሎና በሌሎችም ቦታዎች በአማራዎች ላይ ለሚደረጉ የዘር ማጥፋት ወንጀሎች የመከላከል እርምጃ እንኳን አለመሞከሩ የኮሎኔሉ አይን ያወጣ ጸረ አማራነትን አጋልጦበታል። አገዛዙ እየተደጋገመ በትግራይ አድዋና ማይጸምሪ በአውሮፕላን እንደበደፍ ብሎ ህዝብን ለመሸንገል ያደረገው ሙከራም አልተሳካም። የልቁንስ በወሎ ወራሪውን ኃይል ለመቋቋም እርምጃ አለመውሰዱ የኮሎኔሉ የኦሮሞ አክራሪ አገዛዝ ዓላማ እርቃኑን አውጥቶታል። አዲሶቹ ተመረጡ የተባሉት የፓርላማ አባላት ተመርጠው ወደ መጡበት አካባቢ እንዲመለሱ ከተደረጉ በኋላ እስካሁን ወደ ስራ አልተመለሱም። በተያያዘ ዜና አገዛዙ የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት ጽህፈት ቤት ሰራተኞችና ዳይሬክተሮችን እንደገና ለማዋቀር እየሰራ መሆኑን ምንጮች አጋለጡ። ሰሞኑ ከዚህ በፊት የሁለቱ ምክር ቤት ኃላፊዎች የነበሩት በማንሳት ከአምቦ ከወለጋ ከሻሸመኔና ከሌላም የኦሮሞ አካባቢዎች በተለይ የኦነግ አባላት ብቻ እየሾሙ ናቸው። ነባ ሰራተኞችን የሚያባሩት እንደገና ችሎታ በመዘኛ ፈተና እንዲወስዱ እያደረጉ ሆነ ብሎ በመጣል ነው። አሁን አላማው ብሎ የተያዙት ስራ ሁለቱም ምክር ቤቶች አጠቃላይ ዴሞክራሲ ወደ ኦነግነትና ኦሮሞነት መቀየር ነው ተብሏል። በምዕራብ ወለጋ በቱሉ ኮፒ የወርቅ ማዕድን ፕሮጀክት የሚሰራው ከፊ ጎልድ ኤንድ ኮፐር ኤልሲ የተባለው ኩባንያ ሰኞ ጥቅምት 15 ቀን ባወጣው መግለጫ በአሸባሪዎች ተጠልፎ የነበሩ አራት ሰራተኞቹ ያለምንም ቅድመ ሁኔታ ባለፈው ቅዳሜ ጥቅምት 13 ቀን የተለቀቁ መሆናቸውን አስታውቋል። እስካሁን ድረስ ሰራተኞቹ የመታፈናቸው ዜና ከኩባንያውም ሆነ ከአገዛዙ ባልስተኖች ያልተሰማ ሲሆን ሰዎቹ ከተለቀቁ ኩባንያው በመግለጫ ማሳወቁ ብዙዎችን አስገርሟል። ኩባንያው የጸጥታ ሁኔታ ሲረጋገጥ ስራውን እንደሚቀጥል ማስተዋወቋል። ዛሬ ጥቅምት 15 ቀን በሱዳን መፈንቅለ መንግስት ተካሂዷል። መፈንቅለ መንግስት ያካሄደው ክፍል የአገሪቱ የራዲዮና የቴሌቪዥን ጣቢያዎችን በመቆጣጠርና የስልክና የኢንተርኔት አገልግሎት በማገድና የየብስ መገናኛ መንገዶችን በመዝጋት መፈንቅለ እንቅስቃሴ ለማድረግ ሞክሯል። የወታደሩ መሪ አልቡርሃን በቴሌቪዥን ቀርቦ በአገሪቱ ውስጥ ያስቸኳይ ጊዜ አዋጅ መታወጁንና የብሔራዊ ምክር ቤት መፍረሱን ማስታወቋል። የሱዳን የሽግግር መንግስት ጠቅላይ ሚኒስትር በቁም እስር ላይ ናቸው የተባለ ሲሆን ሌሎችም የሲቪል ከፍተኛ ባለስልጣናት ተይዘው ወዳልታወቀ ቦታ እየተወሰዱ መሆናቸውም ተሰምቷል። ከጥቂት ጊዜ ወዲህ በሱዳን የሽግግር መንግስት ውስጥ በነበሩት በሲቪሉና በወታደሩ መካከል ሲካሄድ የነበረው ሽኩቻ አድጎ በመፈንቅለ መንግስት ተደምድሟል። መፈንቅለ መንግስቱ የተካሄደው በሁለቱ ክፍሎች መካከል የተፈጠረውን ቅራኔ ለማስታረቅ የአሜሪካው የባይደን አስተዳደር የአፍሪካ ቀንድ አማካሪ ጄፍሪ ፌልማን በሱዳን ዋና ከተማ በካርቱም በነበረበት ወቅት ነው። በአሜሪካ ተደግፎ በሱዳን የሽግግር መንግስት ጠቅላይ ሚኒስትር የቀረበው ሐሳብ እስከ ፈረንጆቹ አመት አጋማሽ ድረስ ወታደራዊ አመራሩ ስልጣን እንዲለቅና በመጪው የፈረንጆች ሐምሌ ወር አዲስ የሲቪል ምክር ቤት ተመስርቶ የሲቪል መንግስት እንዲቋቋም ጥያቄ ማቅረቡ ይታወቃል። ይህንን ሐሳብ ከወታደሩ ክፍል የተቃወሙ ሲሆን እንዲሁም ጠቅላይ ሚኒስትሩ የሲቪሉ መንግስት በአስቸኳይ እንዲበተን ጥያቄ አቅርበው ነበር። ከመፈንቅለ መንግስቱ በኋላ ቁጥሩ ከፍተኛ የሆነ ህዝብ ሰላማዊ ሰልፍ ያደረገ ሲሆን ሰልፉን ለመበተን ወታደሮች በወሰዱት እርምጃ 11 ሰዎች መጎዳታቸውም ተነግሯል። አሜሪካና የአውሮፓ ህብረት እንዲሁም ኢጋድ ተቃውሟቸውን አሰምተዋል ተብሏል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የሰኞ ጥቅምት 15 ቀን 2014 ዓመተ ምህረት የፍኖተ ዲሞክራሲ አደታ ጠማማ ዛፍ ካደገ አይቀናም። ዛሬ በሱዳን መፈንቅለ መንግስት እየተካሄደ ነው። መጨረሻው ገና ባይታወቅም መጀመሪያው ግን ይህ ውጤት የሚያመጣ መሆኑ ተጠቁሞ ነበር። የሽግግሩ ችግር ገና ከአጀማመሩ የህዝብ ትግል ሊጠለው የተነሳውን የበሽር አገዛዝ ባለስልጣንና ጀነራል የነበሩት እነ አልቡርሃን ለሽግግሩ ዋና አባል መሆናቸው ነው። ህዝባዊ ትግሉን ወታደራዊ አገዛዝን ሊያስወግድ ቢነሳም በነግብጽና አረቦች ጣልቃ ገብነት ከድል ተደናቅፎ ከጀነራሎቹ ጋር በሽግግር እንዲጣመር ተገዶ ለሁለት ዓመት ሲያነካክስ ቆይቶ እነሆ ዛሬ የሲቪል መሪዎቹ ተይዘው መፈንቅል እውን ሊሆንበት ነው። ሽግግር አምባገነኖችን አጥፎና አስቀጥሎ ሊሆን የሚችል እንዳልሆነ ስንናገር አመታት አልፈዋል። የወያኔ ስርዓት ሳይነካ ህገ መንግስት ይል የነበረው ሳይፈርስ ሳይሰረዝ የወያኔ ሹሞች አዲስ ሹሞች በሉን በሚል ሲውገረገሩ ለውጥ ግደይን በጋቢሳ ለመተካት ከመጣር ባሻገር ምንም የረባ ይዘትና ትርጉም ሳይኖረው ሽግግር ይኖራል ማለቱ ዘበት ነው ያልነውን ተመክሮ አረጋግጦልናል። ሽግግር ሲሉ ሽግግር ስንል አልገጥም ብለው ቀውሱ መቀጠሉ የታየም ነው። የሱዳን መኮንኖች መፈንቅል ካሸነፈ ሱዳን በአምባገነንነት ስር መውደቋ እውን ይሆናል ማለት ነው። ለውጥ አዲስነትን አቅፎ የሚመጣ ነው። ያረጀ ያፈጀውን የገማ የገለማውን አሶግዶ ኢትዮጵያ ፈላጅ ቆራጭ የአጼን ስርዓት ለ44 አመታት ሞክራ እንደማይሰራ በማወቅ በአብዮት አሶግዳለች። ግዚያዊ ህዝባዊ መንግስት ይተካው ያልነውን ግን አምባገነን መኮንኖች ባድርባዎች ታጅበው አይሆንም በማለታቸውና የህዝብን ተቃውሞ ሊያፈኑ በመቻላቸው ድላቸውን ለማረጋገጥም አሰቃቂ ሽብር በማካሄዳቸው 17 አመታት ሙሉ አድርባይ ሞሮችና ዘመናዊ ባንዶች የደገፉት የፋሽስቶች አገዛዝ ሰፍኖብን ቆየ። ወታደራዊ አገዛዝ ጸረ ህዝብ መሆኑን በተጨባጭ አረጋግጠን አየን ማለት ነው። ያባ በርብርቦች ተጠቅቶ ሜዳው ለጠባብ ብሔረተኞች ክፍት ሲሆንም ያለ ሽግግር መንግስት መፍትሄ አይኖርም ያልነውን በመቃወም ወያኔ ሱዳን ሻዕቢያና አሜሪካም ባንድ ሆነውና ወግተውን ወያኔን ለፍጹም ስልጣን በቃ። ዛሬ ኮሎኔሉን እያጀቡ ያሉት ባንዳዎችና ጠባቦችም የወያኔ አጋሮች ሆኑ። በ1997 ዓመተ ምህረት ምርጫ ሂደትም ወያኔ ሲሸነፍ ኃይል ተጠቅሞና ፍጅት አካሂዶ በስልጣን ሲቆይ የሽግግርን ቀና ሂደት በጋራ ዘምተውበት ጭቆናቸውን ዴሞክራሲ ዘረኝነታቸውን የህዝብ መብት መስፈን ሊሉት ቆርጠው ተነሱ። የጠባቦችና ዘረኞች አገዛዝ እነ ኮሎኔሉን ወዘተ ሎሌ መጋዣ አድርጎ 27 ዓመት ጨፈረብን። የጠባቡንም አማራጭ መብከት በተጨባጭ አየነው ማለት ነው። ይህን ግን ስርዓት ግን ወያኔዎቹ ዛሬም ኳኩለው ሊያቀርቡ ውሸት ሲጠርቁ እየታዘብናቸው ነው። መንግስት መትረተናል ግንጠላን እናደርጋለን እስከማለትም በኮሎኔሉ እርዳታ ደርሰዋል። ደሴን አልፈን መጣንብሽ አዲስ አበባ ያሉ ወረባቦ ላይነን ባይ ወያኔ በገባበት አዙሪት ተቃጥሎ የሚጠፋ ቢሆንም የህዝብን ኃይል እያስጠቃና በየቦታውም አማራውን አፋሩን ወዘተ ፍጅት ላይ የተሰማራው ዋናው የህዝብ ጣላት የኮሎኔሉ አገዛዝ ነው። የኦሮሞ ጠባብ ብሔረተኛ አገዛዝንም ይዘትና ሂደት ደም እየተፋን አይተነው አውሬና አረመኔ የምንለው እንጂ ሌላ አልሆነም። ቢባል ቢሞከር መፍትሄ ያሉት ሁሉ ያምባገነንነት ማረጋገጫ ከመሆን አላለፈም። አውቀው ለተኙት አልገባቸዋል እንጂ ከሁሉን አቀፍ የሽግግር ሂደት ውጭ ሌላ ምንም የረባ መፍትሄ የለም። ጥቂቶችን ለስልጣን የሚያበቃ ዴሞክራሲን ህዝባዊ መንግስት ምስረታን የሚቃረም አማራጭ ሁሉ ታይቶ ህይወታችንን አበላሽቶ ፈጅቶና በመከራ ደፍቆን እንግልታችንን ቀጠለብን እንጂ ለውጥ አላመጣም። አምባገነኖች የሽግግርን ሂደት የሚጠሉት የጨቋኝ ስልጣንና አማራጭ የሚጸረራቸው ስለሆነ ነው። እና አሜሪካኖቹ በዝባጆች ደግሞ ህዝብ በሽግግር ሂደት የራስን መንግስት ከመሰረተ ታዛዥ ተጨቋኝ እንደማይሆንላቸው ስለሚያውቁ ነው። ለነግብጽና ሌሎች ያገር ጠራቶች ኢትዮጵያ የሚያስከብራት መንግስት ከሚኖራት ይልቅ የሚያዋርዳትና ህዝቧን የሚፈጀው ዘረኛው የኮሎኔሉ ስርዓት እንዲሰፍንባት ይመርጣሉ። ወያኔ ተመልሶ ስልጣን ቢይዝ ይደሰታሉ። ኢትዮጵያ በጦርነት ብትናጥ ይመርጣሉ። እነማን በግራር ሆነ በነጠላ የሽግግርን አማራጭ ይቃወማሉ ብንል ኢትዮጵያን የሚጠሉት ብቻ ናቸው። ለይስሙላ ሽግግር የሚሉትም የነሱ ሽግግር ያው የገለማውን ስም ቀይሮ መቀጠል እንጂ ምንም የሽግግር ቃና ለዛም ይዘትም የለው። ለህዝባዊ መንግስት ለሚያበቃን ሽግግር ተባብረን እንዋደቅ። ኢትዮጵያና ኢትዮጵያዊነት በዘረኝነት ላይ ድል ይቀዳጁ።
እንባይ ኮልበል የናቴ ጡጧ ደርቆ በደረቷ ላይ ተጣብቆ ታናሽ ወንድሜ ቆጭቶ ይጠባ ራሱን ከስቶ እንዴት ተሰበ ምን ወጥቶ አባቴም ኮልምስ ብሎ ተቀምጦ በመከራና በችግር ገብቶ የልጆቹ መገደል መባረሩ ከስራ እሱን ያስበ ብቻውን ያውራ የሚበላ የለ የሚቀመስ ሁላችንም እንባ ማፈስ ወደ ጎረቤቱ ልቀለው ስሄ ቂስም አይጭስ እሳትም አይነድ ከአንዱ ቤት ከአንዱ አይሻል ሁሉም በየጓዳው በሰቆቃ ይታሻል። Balingedi Mbae Mbae Kolelela Yali jinnatin kushashira Tinni gorsona Lerahab Labird yagalit onyin Lelimana lagodana yamak onyin የቆሙበትን መሬት ሸርሸራ ከነስራቸው መልስ እንዳይሉ ጠራርጋቸው እምባዬ ኮለል በል ከድንጋይ ከአፈር ያጋጨ ታምራት ረሳየኛት በል እንግዲ እምባዬ ኮለል በል
Oh,
አላጨበጨበም። በአንነሙት ከለንደን የፈጣን ታጠቅ የላላብህ ወጥር ህዝብ እስከሚያዘበት የስልጣኑን መንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መጥኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ አዎ መሪ መፈክሩን አሳልፍ ያልሰጥም የሰማታቱን ደም ክፍያ አላረክስም ክቡር ትግላቸውን አላልከሰከሰም ስልጣን ለጨበጠ አላጨበጨበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ ባስመሳይ ጭብጨባ እንዳይቆም ተማሎ የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት የአገር ዜጋ እንደወጣ ቀርቶ የስንቱም እስክን ቤት የደምን ባንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየሁ በስተቀር ሁሉም ነጻ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጨበም አቋም አስቀይሮ አዎ ደግሞ አለው አሁንም እላለው በነባር አቋሜ ዛሬ እጸናለሁ ስልጣን ለጨበጠ አላጨበጨበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም
ያ 3 ቀን 2011 ዓ.ም ተመረጠ የፍኖተ ዴሞክራሲ ሀተታ ኦነግ ኦዴድ ኦነግ ኦዴፓ ስልቻ ቀልቀሎ ቀልቀሎ ስልቻ መደመር ለከርሳም ለባንዳ መታገል መቃወም ለሀገር ወዳድ ስልቻ ቀልቀሎ ያልናቸው ጉዶች ያው ከአንድ ጉድጓድ የወጡ ዘረኞች ለመሆናቸው ምንም ጥርጥር የለውም በርግጥ ካንድ ጉድጓድ የሚቀዱ የጠነዙ ዘረኞች ቢሆኑም እየዋሹም እየቀላመዱም የሚቀረሩ እየመሰሉም በተለይ በዚህ ቧልት ሹሙ ተክኖበታል አሁንም የሚደናገር ካለ ሊበውዙትና ሊያዞሩበት በሐሰት ዜና እየታጀቡ በመራወጥ ላይ ናቸው የነሱን ለነሱ ስንተው ስላለንበት ሁኔታ ግን ወደ ሌሎች ጣት ከመቀሰራችን በፊት የራሳችንን ድክመትና ጥፋት ማመን ግድ ይሆናል የካቲት 66 ያስተማረንን መዘንጋታችን የታገሉ ወገኖቻችንን መስዋዕት መርሳታችን በራሱ የሚያስወቅሰን መሆኑ ምንም ጥርጥር የለውም አሜሪካ ስንቴ የጨቆን ህዝቦችን ትግሎች እንዳደናቀፈች አንሰማም ብለን ለዘመኑ ሰዶምና ጎሞራ መስገድ መከተላችንም ያስገምተናል استی یالجیریان حزب تگل نی. لرجم گیزی بگج نت یه تصیم بچون بودن لمتال بکتای نت نب قرط نت تاجلو ماریون بو تفریکان کاسو گلو حالا سویو لرجم گیزی ودا جون شمو سیمو مرچات بکوسیلا چو وگریال نو کو گله سبن سایون سرعتون بتكلا لانو بلو تقلات شون ايهو قدتلوال يالجيريان بنزين الناغاز بزباج مقراباويان يهزبون تقل لما فانترسات شو اسكاهونا التساقام روكسان نيد استي يسودان هزب تقل النملكت يسودان هزب بتليسيتو اجكفتن يتسات فو ياد الرقوبات ياللو تقل بقرات الناس قدتلو مسوات الناس المكفلو يشيق قرمان قست يمسرات بميل ايه قدتلانو የበሽር ወታደሮች ህዝብን አናጠቃም ብለው ቃል ይገቡ ቢሆንም ቀደም አፋኝ የነበሩ ፖሊሶችም ተሰላፊውን ህዝብ አናጠቃም ሲሉ ቃል ገብተዋል። ምራባውያን የህዝቡን ትግል ማጅራት ሊመቱ የበሽርን የጸጥታ ኃላፊ ሳላህ ጎሽን በመፈንቅለ መንግስት ለስልጣን ሊያበቁ በማቴር ላይ ናቸው። ምንም እንኳን ለፍስፍሱ የኡማ ፓርቲ መሪ ሳዲቅ አልማህዲ የ25 ሰው መሪ አካል ይቋቋም ቢልም የሽግግርን መንግስት መስራታ ሂደት ግን ህዝባዊ ተቃውሞ እንዳነገበ ቀጥሎበታል። በሽር ወርዶ ለፍርድ ይቀርብ ነው የህዝብ ጩኸት። ከነዚህ ህዝቦች ትግል አንጻር እኛ ስንጠይቅ ግን የከፈልነው መስዋዕትነት በጣም ከፍ ያለ ቢሆንም አሜሪካና አረቦች ኢሃዴግን በኢሃዴግ በጠራራ ፀሐይ ሲተኩብን ለውጥ መጣ ብለን ጭርቃችንን ጥለን ልንደናገርና አገርን ልናስጠቃ መቻላችንን አመነን ራሳችንን መውቀስና የመጀመሪያ ተጠያቂ ማድረግ እንዳለብን ግልጽ ሊሆንም ልንቀበለው ይገባል። ያባይ ልጅ ውሃ ጠማው እንዲሉ እንዴት ነው እንዲህ በቀላሉ ልንስተላል ጫፍነው ሊጋልቡን የበቃ ነው። ቀደም ላምባገነኖች ድጋፍም ጊዜም ሰጥተን ያገኘነው መከራ ከመቼው ተረሳን። ከዛሬኛ እንቆላል መቼም ቢሆን መች አገር ወዳድ እንደማይወለድ ማወቅ ሲገባን ለምንስ አቃተን? ስልቻ ቀልቀሎ ቀልቀሎ ስልቻ የሽሞቹ ሚና የህዝብን ትግል ማደናቀፍና ዘረኛነትን ማስቀጠል መሆኑን ከረፋዱ ሳይሆን ከጠዋቱም የተነገረም ነበር። ሽሞቹም አልደበቁም ነበር ለነገሩ ህገወያኔን ሁሉን ተበቃልደን ሽግግር ሂደት አይኖርም የህዝብ መፈክሮችና ጥያቄዎች ተገቢውን ምላሽ አያገኙም ጽንፈኞችን ጋብዘን እንለቀባቸዋለን ሲሉን ማድመጥ እንብኛል ነው እኛው ነን። የአሜሪካ ቀጥረኞች ሲያወናብዱን ጆሮ የሰጠናቸው እኛው ነን። በዚህ ስምሪትና ዘመቻ ሹሞቹን ያጀቡት ያፍ ኢትዮጵያውያን ሞሮችን አገራችን መቼም ይቀር የምትላቸው ባንዳዎች አይደሉም። ሹሞቹ አማራና ክርስቲያንን በመንጫ ማረድ ያለውን አረመኔ የክብር እንግዳ ሲያደርጉ አማራን ጨፍጨፋዩን የወያኔ መጋጃና የዛሬ ፓስተር እንዲው ጠርተው ሲያከብሩ አስመራ ድረስ ሄደው የኦነግ ጽንፈኞችን ሲጋብዙና ሲያመጡ ወልቃይት ጠገዴ ሰሜን ራያ አትበሉን አታንሱብን ሰንደቅ ዓላማ አትበሉን ብለው የገጠኞችን ባንዲራ ሲያውለበልቡብን ወሮበሎችን ሲለቁብንና ሀብለው የጊዲዮንና የቡራዩን ግፍ ሲያሳዩን ከጠዋቱ ኦነግ ኦህዴድ ስልቻ ቀልቀሎ ብሎ ማውቁ ሊሳነን አይገባም ነበር ማለትም እንችላለን። ህሊናው ላይ ላልተኛ ሹሞቹ ጥራዝ ነጠቅ ግልብና ገለባ መሆናቸውንም ልፈፋቸው ሊደብቅላቸው አለመቻሉን መረዳት የሚያቅተው አልነበረም። እሪ ብለው የደገፋቸውንም ስናይ የትላንትም የዛሬም ካህዲዎችን አልፎ ወንጀለኛ አንጃዎች መሆናቸው ከዚህ በፊትም ራሳቸው ያዋረዱ ሞርበሉን ማፈሪያዎች መሆናቸው ግልጽ ነበርና ግም ለግም አብርሃዝ ግም ከግንዛቤያችን ገጭ ማለት ነበረበት። ግን አልሆነም። ኢትዮጵያን የለንልሽም ብለን ለጥቃት ያጋለጥናትኛው ነን። ይህን ስህተት በጊዜ ማረም ሲገባ ካፈርቁ አይመልሰኝ ብለው ህዝብ ላይ አሁንም በቁስሉ ጫው የሚነሰንሱና ለጠባቦች የሚያረግዱ አሉ። ለተነሰነሰብን ያሰ ዜና ሁሉ ሰለባ በመሆናችን መከራችንን አመረፍ። ለጋጣፎን ቡራዩን ሰሜን ሸዋን ወላይታን ደምቢዶሎን ያፋሮችን ስቃይ ወዘተ በደማችን አቅልተን መኖር ማየት መሸከም ተገደናለን። ጠባቦችም ንቀታቸው ጨምሮ ጠግበው ተንጠራርተው ከቀያችን ሊያባርሩን የዘር ማጥላት ዘመቻንም ሊያካሂዱብን የልብ ልብ አግኝተው በሹሞቹ በተጨባጭ እየተደገፉ እያጓሩብን እየደፈቁብናሉ። ወያኔ በቀደደው ቦይ የፈሰሱትን ውላጆቹን ለውጥ አምጪና መሪ ብለን በመቀበል ራሳችን ላይ የዘረኞችን ጥይት ተኩሰን ተጎዳን። እስቲ እንድናነሳቸው የማይፈልጓቸውን አቆቻን ስተን ምን ሰሩ ምን ፈጸሙን በላቸው። የአልጄሪያና የሱዳን ህዝብ እንደሚጠይቀው ስራቱ ማለትም ወያኔ ኢህአዴግ ይውደም ሲል ህዝብ ታገለ ደም ገበረ። ሹሞቹ ስራቱን ጠግነን እናስቀጥላለን በሚል ታበዩ ህዝብን ተሳረሩ። ህዝብ የሽግግር ሂደትን ጠየቀ። ሹሞቹና አጋሮቹ ሁሉ የማይሆንም የኢህአዴግ ምርጫ እንጂ ሲሉ ጸረ ህዝብ ጸረ ዴሞክራሲ አቋም ያዙ። የወያኔ ባንዲራ ማውለበለባቸው ላይ በቃ በጎጠኛው ኦነግ ባንዲራ መታጀብን መረጡ። ተቻኩለው ህዝብን የፈጁትን ጠባቦች ጋብዘው በጎጥ ድርጅታቸው አባል አደረጉ። ኢትዮጵያ የሚለውን እያጠቁና እያጋዙ ኢትዮጵያን ክደው ወንጀል የሚፈጽሙትንና 17 ባንክ የዘረፉትን በህዝብ ገንዘብ ተንከባክበው ጠበቋቸው። የታሪክ አተላዎች ምሁሮችንም አቅፈው ፎቶግራፍ ተነሱብን። ሁሉ የፖለቲካ ሰኞች ይፈቱ ያለውን የህዝብ ጩኸት ወደ ጎናሽ ቀንጥረው ጥቂቶችን ፈተው ሽዎችን በዚያው መተዋቸው ብቻ ሳይሆን ተጨማሪ እስረኞችን አገቱ። አብረን እንፈልጋቸዋለን ስላሉት ደብዛቸው ስለጠፉ እስረኞች ማንሳትም መናገርም ቋቅ ይያላቸው አለ። የመን ሉዓላዊነት ለአረቦችም ለሻቢያም ለባዳንም ሸጡን። ዘረኝነት ይጥፋትንላቸው በኦሮሞ ሽፋን የራሳቸውን ጸያፍ ዘረኝነት አስፈነው ኢህአዴግን ቀጠሉብን። ሰላምና ፍቅር ብለው ሸንግለው ጥላቻና ግድያን ማፈናቀልና ዘርን ማጽዳት ማጥፋት አሰፈኑብን። ወያኔን አክፍተውና አባብሰው ቀጠሉብን። ምን ሰሩ ፈጸሙ ጥፋትና ለቅሶን አላበሱን ኢህአዴግ ወያኔ ሆኑብን። የታገልነው የደማነውን የተሰዋንበት ሁሉ ቀልድ ቧልታ አደረጉት። ለአመታት ከሽፈውና ውድቆ ነው የባጁትን ጠባቦችና ገንጣዮችን አሰፈኑብን። እናት ኢትዮጵያን ለከፈፈልና ውድቀት ዳረጓት። የምን ለውጥ የባሰ ጨለማና መከራ አደጋ እንጂ። እነዚህ ጸረ ኢትዮጵያ ኃይሎችን መታገልና ማውደም ኢትዮጵያን ማዳን ዋናው ግዴታችን ነው። ሹሞቹ ከስልጣን ይወገዱ፣ ኢህአዴግ ይውደም። የሽግግር መንግስት ይመስረት። ኢትዮጵያዊነት አያውቁንም፣ ለካ አያውቁንም፣ አያውቁንም፣ እኛን አያውቁንም፣ አያውቁንም፣ እንዴት አያውቁንም፣ ያላወቅን ኢትዮጵያዊ ነን። አያውቁንም፣ ለካ አያውቁንም፣ አያውቁንም፣ እኛን አያውቁንም፣ አያውቁንም፣ አርፋጅ አያውቁንም፣ ያላወቅን ኢትዮጵያዊ ነን።
Yahoo, 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 yah የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሀያልና አስቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ ያዘ ኋላ ቀርና በአጼ የሚመራ ስርዓት ነበር። ይህ ስርዓት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ስዩመ እግዚአብሔር የተባለውን ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተሞከሩባቸውን መፈንቅለ መንግስቶች ቢቋቋሙ በየካቲት ያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መልሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢያፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ያፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትን በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግ እልም ቦግ ያለ ሲካሄድ የነበረው የጭቆኑ ህዝብ ትግል ውጤት ነው። የላብ አብደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንንም እንዳሆኖቹ የጠገበና ጉም ልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለቂተኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ የአገር ሉዓላዊነት ተደፍሮ በሃይማኖትና በብሔረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የስርዓቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጼው ስርዓት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ስርዓቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጭቁኑ ህዝብ ከተባበረ የታጠቀን ኃይል ያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ አስተማሪ፣ ታክሲ ነጂ ነጋዴ፣ ጭቁኑ ሴቶች፣ የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ ያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት ይህንን የካቲት 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ሕይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጤው ጭቁኑ ሁሉ መድረኩ የእኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደቱ ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢህአፓንም ሲያወግዙ ቆይተዋል። ለጠባቦችና ገንጣዮችም የካቲት አብዮት የህዝብን አንድነት የገለጠና በገብር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበረና ዛሬ ለይስሙላ ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ ብቁ መሪ ድርጅት ከሌለው ድሉን ማስከበሪያ ላይል ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም ታክሲ ነጂውም የቢሮ ሰራተኛውም የአየር መንገዱም የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግስት ተብዬን ማንቆታቆት እንደሚቻል ተረጋግጧል። ሁሉም በየፊና ወይም ዛሬ ወያናዊ መዝገብ ፖለቲካ በጫነብን ፈሊጥ በየክልሉ ተወስኖ የራሱን ብሶት ብቻ እየሰማ ከብሔረሰብ ሌላ የቀሪው ጉዳይ አያገባኝም እያለ ተነቃጥሎና ተለያይቶ ለገዢዎች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየደገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየደገፈ የአስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን ያዘው ደርግ እንኳን ከወደቀ 24ኛ ዓመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ፈልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ፈልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። አገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ አሉ። የከፋ ጭቆና ነበር አለም። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና ብቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ጠቀሜታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያኔም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት፣ ምን አይነት የትግል መሪዎች፣ ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚሁ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ ወንን ከሚያቀጭጩና ቀቢጠ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማስጨነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመቱን ስጡኝ ትግሉን ግን ለሌላ የሚሉ አልነበሩ። ገዥውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩ። ይህ ድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም የፖለቲካ ሪዮት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙ የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት ወንነና ጽናት ለማያዝም ራይ የፖለቲካ እምነት አንቀሳቃሽ ሪዮት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቅበው የሚያዩዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህቺው ሀገር ቆማስ ወዴት ነው? በምንድነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ ጆቿን ወደ ጥበብ አድማስ እንድትዘረጋ ያለ መሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትን ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገዝቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ የሀገር ፍዳ በአጭር ጊዜ የሚቆም አይሆን። የካቲት 66 የሚሰጠው ትምህርት ይህን ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢህአፓ በሽብር ሲጠቃና ሲዳከም መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥሹ መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጨቋኝን ታግለው ያንን በረከቁታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መስዋዕት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጥነን ነው። በደርጉ መውደቂያም አዝማሚያ በወጣውና ከላይ በጠቀስነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣው በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም። ያልተቻለውም አቅም አንሶ ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውን ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎርታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማረን ባዮች የዶክተር ፕሮፌሰር በሉን ባዮች ተልኮ ሆኗል። ሪዮት ወይም ህዝባዊ ራእይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማን ያውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጨቋኙና ወደ ባለ ነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለናንተ ግን መርገም ነበር ብለን ልናስታውሳቸው በመፈለግ ነው። ጨቋኝ ስርዓቶች በህዝብ ትግል መውደቃቸው አይቀሬ ነው። ይህ ግን የድንገት ዱብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት፣ ማበር፣ መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጣት ነው። ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባዩንና የጨቋኙን አጎብጓቢ ማራቅ መነጠል አለበት። ኢህአፓና የካቲት አብዮት የማይነጣጠሉ ናቸው። የካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢህአፓ ነው። ዛሬ ኢህአፓ በአገሩ ህገወጥ ተብሎ ይጠቃል፣ ይሰደዳል። የካቲት 66 ያስወገደው ስርዓት አባውራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የኢህአፓ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በአገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንዴ ብታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢህአፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት በወያኔ ላይ ይደገማል።
አቸናፊ ነው።
Thank you.